ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። ዛሬ የማካፍለው የወንጌል ትምህርት በደሙ የመረቀው መንገድና በደሙ የተቀደሰው መቅደስ በሚል ርዕስ ላይ የተመሰረተ ይሆናል። ኢየሱስን ከአማላጅነት ያራቀው ወንጌል ኢየሱስን ከአማኝ ሕይወት ሊያወጣው ይችላልን? በሰማይ ስለኛ ማማለዱ ለከበዳቸው መለኮት የሆነው የሥላሴ ሦስተኛ አካል የሆነው ቅዱሱ የእግዚአብሔር መንፈስ በአማኞች ሕይወት ውስጥ ማደሩ ምን ሊባል ነው? የኢየሱስ መንፈስ በውስጡ ያላደረበት የመንፈስ ቅዱስ ቤተ መቅደስ ያልሆነ ክርስቲያን አይደለም ይላል የእግዚአብሔር ቃል። በሮሜ 8 ቁጥር 9 እስከ 10 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ይላል እግዚአብሔር ቃል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው፣ መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል ቅዱስ ቃሉ። ጌታ ኢየሱስ በመንፈሱ በውስጥህ ከሌለብህ የእርሱ ወገን አይደለህም። መንፈሱ በውስጣችን አለ ማለት ምን ማለት ነው? እኛ ቤተ መቅደሱ ነን ማለት ነው። ታዲያ ኢየሱስ በውስጣችን ካለ እርሱ እያለ በውስጣችን ማንን ለእርዳታም ሆነ ለጸጋ ከእርሱ ሌላ ወደ ማን ዞር ብለን ማንን እንፈልጋለን? ኢየሱስ በቂና ከበቂም በላይ ነው። ባሏ በቤት እያለ የሌላውን እርዳታ የምትሄድ ሴት አለች? ጌታው በቤት እያለ የሌላውን እርዳታ ፍለጋ የሚሄድ ባሪያ አለ? አባቱ በቤቱ እያለ የሌላ እርዳታ ፍለጋ የሚሄድ ልጅ አለ? ጠበቃውን ትቶ ሌላ ጠበቃ የሚያማክር አለ? እነዚህን ጥያቄዎች አሁን አለ የሚል መልስ ልንሰጥባቸው እንችል ይሆናል። አሉ የተባሉት አቅም ካጡ፣ አሉ የተባሉት ላለው ችግር የሚበቃ እውቀት ወይንም ብቃት ከሌላቸው፣ ደግሞም ታማኝ ባይሆኑ ሊረዱን ባይሹ ሌላ እንፈልግ ይሆናል። በአማኙ ውስጥ ያለው ያደረው ጌታ ግን ታማኝ ነው፣ እውነተኛ ነው፣ የጌቶች ጌታና የነገስታት ንጉስ ነው። ስለሆነም አማኞች በውስጣቸው ባደረው ላይ የቱን ያህል መታመን እንዳለባቸው የጌታ ቃል ሲናገር እንዲህ ይላል። አንደኛ ዮሐንስ 4:4 ላይ ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችኋቸውማል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና ይላል። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 5 ላይ በሃይማኖት ብትኖሩ ራሳችሁን መርምሩ፣ ራሳችሁን ፈትኑ፣ ወይስ ምናልባት የማትበቁ ባትሆኑ ኢየሱስ ክርስቶስ በእናንተ ውስጥ እንዳለ ስለ እናንተ አታውቁምን? እንግዲህ ጌታችን በሞቱ ከኃጢአት በሚያነጻው ደሙ ነጽተንና ተቀድሰን የእግዚአብሔር ማደሪያዎች፣ ቤተ መቅደሶች ለመሆን ያበቃል አዳኝ ጌታ ነው። እግዚአብሔርን በውጪ የሚያደርግ በደሙ ከነጹት የሚያራርቅ ወንጌል ሰዎችን ከእግዚአብሔር የሚያቀራርበውንና የሚያስታርቀውን የደሙን ሥራ የሚያመክን መሃን የሆነ ወንጌል ነው። በኢየሱስ ደም የተቀደሰው ሁሉ በኢየሱስ ደም ወደ እግዚአብሔር ይቀርባል። የኢየሱስ ደም እግዚአብሔርን ወደ ሰው ያቀረበ ደም ብቻ ሳይሆን ሰዎችን የእግዚአብሔር ቤተ መቅደሶች ያደረገ ደም ነው። ቃሉ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 እንደዚሁም ደግሞ በአንደኛ ቆሮንቶስ 3:17 ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል፣ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። ውድ አድማጮች የእግዚአብሔር ልጅ ኢየሱስ በውስጣችሁ አለ? ከሌለ እርሱ ራሱ በሚጋብዘው ግብዣ ዛሬ ወደ ውስጣችሁ አስገቡት። ራሱ እንደዚህ እያለ ይጋብዘናል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁን ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከእኔ ጋር ይበላል። እኔም ደግሞ ድል እንደነሳው ከአባቴም ጋር በዙፋኑ ላይ እንደተቀመጥኩ አዳምጡ፣ ድል ለነሳው ከእኔ ጋር በዙፋኔ ላይ ይቀመጥ ዘንድ እሰጠዋለሁ። ራእይ ምዕራፍ 3 ከቁጥር 20 እስከ 21 ጌታ ኢየሱስ ወደ እርሱ እገባለሁ ወደ እናንተ እንዲገባ ልባችሁን ካልከፈታችሁ አይገባም። ማንም ደጁን ቢከፍትልኝ ነው ያለው። ዛሬ ያላችሁበትን የህይወት ጉስቁልና ዓለም አንገላታ ደምግባታችሁን የእግዚአብሔር አምሳል የሆነውን ህይወታችሁን በማጣት ክብር የጎደላችሁ ብትሆኑ ኢየሱስ በደሙ ቀድሶ ወደ እናንተ ገብቶ የእግዚአብሔር ቤተ መቅደስ ያደርጋችኋል። ክብር ለስሙ ይሁን። ይሄን ለማድረግ እርሱ ራሱ እንዳለው ልባችሁን ከፍታችሁ ጌታ ሆይ ና ወደ እኔ ግባ ያንተ ማደሪያና መቅደስ አድርገኝ ብላችሁ መጋበዝ ብቻ ነው። ወደ አድማጮች ማንንም ድምጼን ቢሰማ ቢከፍትልኝ ነው ያለው። ማንንም የሚለው ቃል ጌታችን ማንንም አማርጦ እንደማይ ያሳያል። ለዓለም ሁሉ ኃጢአት በቀራንዮ መስቀል ላይ ተንጠልጥሎ የሞተው ጌታ ላንተ ላንቺ ለኔ ለእያንዳንዳችን ነው የሞተው። ኃጢአት ባመጣው ጉስቁልና የተበላሸው ህይወታችን የኢየሱስን መድኃኒትነት የሚጠይቅ እንጂ ከጌታ ኢየሱስ የሚያራርቅ አይደለም። ኢየሱስ የሚፈልገው ማንም ድምጹን ሰምቶ ደጁን ቢከፍትለት ወደዚያ ሰው እንደሚገባ ብቻ ነው የተናገረው። ዛሬ ልብን ለጌታ አትከፍትለትም? አትከፍችለትም? እንቢ የምትልበት ምክንያት አለ? ኢየሱስ ወደ አንተ ቢገባ፣ ኢየሱስ ወደ አንቺ ቢገባ ከኃጢአት ያነጻሃል፣ ያነጻሻል። ደግሞም በመንፈስ ቅዱሱ ቀድሶ በውስጣችሁ ገብቶ የእግዚአብሔር ማደሪያዎች መቅደሶቹ ያደርጋችኋል። ለተጠላው ሰው ሰው ላልፈለገው ኢየሱስ ፍቅር ነው። ኃጢአት ላንቋሸሸው ማንነቱ ጉስቁልናው ለሚያሳፈረው ኢየሱስ የዋህ ነው። ህይወቱ በስሜት ቢሆን ወይንም በአካል ህመም የኃጢአትና የበደል ውጤት በሆነ ነገር ሁሉ ህመምተኛ ለሆነው ኢየሱስ መድኃኒት ነው። ሰላም ለሌለው ኢየሱስ የሰላም ንጉስ ነው። ውስጡ ለተራበ ደግሞም ለተጠማ እርካታ በማጣት ወና ባዶ ህይወት ለሚሰቃይ ሰው ኢየሱስ የህይወት እንጀራ የህይወት ውሃ ነው። ክብር ለሌለው ለተዋረደው ኢየሱስ ክብር ነው። ሀፍረቱ ለሚያሸማቅቀው ራቁቱን እንደሆነ ለሚሰማው ኢየሱስ የክብር ልብስና ጌጥ ነው። ይህንን ጌታ አልቀበልም የሚል የሚያጎድለው ጉድለት ውድ አድማጭ የአሁንና የዘላለም ኪሳራ ነው። አሁን በዚህ ህይወት ተንከራታይ ትርጉም ለሌለው እግዚአብሔር አልባ ለሆነ ወና ህይወት ይጋለጣል። በፍርድ ጊዜ ለዘላለም ሞትና ስቃይ የተጋለጠ ይሆናል። የጌታ የኢየሱስ ክርስቶስ ደም እግዚአብሔርን ወደ እኛ ያመጣ እኛንም ወደ እግዚአብሔር የሚያስጠጋ ደም ነው። በዚህ መጠጋጋት ሰውን የእግዚአብሔር መቅደስ የሚያደርግ ደግሞም ሰው ወደ እግዚአብሔር እንዲገባ የሚያደርግ ጸጋ ተገኝቷል። ክብር ለእግዚአብሔር ይሁን። በተደጋጋሚ እንዳስተማርኩት የጌታ ኢየሱስ ክርስቶስ ደም በውጭ የሚያስቀር ደም ነውን ወይንስ ወደ ውስጥ የሚያስገባ ደም በሚለው ሐሳብ ላይ የከበረ የወንጌል እውነትን አስተምሬ ነበር። የጌታ ቃል እንደዚህ ይላል፣ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በሥጋው በኩል እንድንገባ ድፍረት ስላለን በእግዚአብሔርም ቤት ላይ የሆነ ታላቅ ካህን ስላለን ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንን በጥሩ ውሃ ታጥበን በተረዳንበት እምነት በቅን ልብ እንቅረብ። የተስፋን ቃል የሰጠው የታመነ ነውና እንዳይነቃነቅ የተስፋችንን ምስክርነት እንጠብቅ ይላል ዕብራውያን 10:19-23። ጌታ ኢየሱስ የመረቀው መንገድ እንዳለ ይህ የከበረ ጌታ ቃል ያስተምረናል። ውድ አድማጮች፣ ይህ መንግሥተ ኪዳን ባለችው ቤተ መቅደስ እንኳን ሌላውን መስዋዕት የሚቀርብለትን ሕዝቡን ትታችሁ ሊቀ ካህናቸው ብቻ በዓመት አንድ ጊዜ ሊገባበት የተፈቀደበትን የመቅደስ መንገድ የሚያመለክት ነው። በዚህ ቦታ የተቀደሰችው ቅድስት ግን በኢየሱስ ደም እንድንገባባት እድል ሆና የተሰጠችን መንገዷ በደሙ የተመረቀልን ቅድስት ናት። ጌታችን ባፈሰሰው ደሙ እንድንገባባት መግቢያዋን የመረቀልን ቅድስት ክብር ለእግዚአብሔር ይሁን ቤት እንዳለች በዕብራውያን 9:24 እንዲህ ይናገራል፣ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባምና ነገር ግን በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ጌታችን ኢየሱስ ክርስቶስ ስለ ሰው የገባባት ቅድስት እንደ ብሉይ ኪዳን በእጅ የተሰራች ቅድስት አይደለችም። የብሉይ ቅድስት ትልቅ ክብር ነበራት። በብሉይ ኪዳን በእጅ ወደ ተሰራችው ቅድስት ሊቀ ካህኑ ሲገባ የሚቆመው በእግዚአብሔር ፊት ነበር። ጌታችን ደግሞ በእጅ ባልተሰራችው መቅደስ በእግዚአብሔር ፊት ስለ እኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ኢየሱስ በዚያ በእግዚአብሔር ፊት ስለ ሰው ልጆች ሁሉ እንደሚታይ የሚክድ አለ? ውድ ወገኖቼ፣ ይህ የእግዚአብሔር ቃል የሚናገረው ገሃድ የሆነ የወንጌል እውነት ሊካድ ይችላልን? እንግዲህ በእግዚአብሔር ፊት ስለ እኛ ይታይ ዘንድ የሚለው ቃሉ እንደሚለው ከሆነ ጌታችን ስለ እኛ በእግዚአብሔር ፊት አሁን ይታያል ብለን ካላመንን ጌታችን ስለ እኛ ሞተ የሚለውን እንዴት እናምናለን? ስለ እኛ ሞተ ማለት የወንጌል እውነት ነው ብለን ካመንን ስለ እኛ አሁን ይታያል የሚለውን የወንጌል እውነት ነው። ክብር ለእግዚአብሔር ይሁን። የፍጡራንን አማላጅነት ለመጠበቅ ጌታችን የሰው ልጆችን በመወከል ስለ ሰው ልጆች በአባቱ ፊት የሚያደርገውን የጸጋ ምክንያትነቱን ዋጋ ካሳጣን ምን ተርፎን ምን ሃይማኖት አለን እንላለን? የመጽሐፍ ቅዱስን ትርጉም የሚወስነው የኛ ፍላጎት እንጂ መጽሐፍ ቅዱስ የሚለው የሚናገረው አንዳች ምንም የለውም ወደ ማለት እንዳንደርስ ያስፈራል። ውድ አድማጮች የእግዚአብሔር ቃል የሚናገረውን ነገር እንመልከት። በዚህ ጉዳይ ላይ ስለኛ ሁን ይታይዘን ወደ እርሷ ወደ ሰማይ ገባ የሚለው ታላቅ የወንጌል እውነት የጌታችን የሞቱን ምክንያትና ፍሬውን ውጤቱን የሚያመለክት ነው። ጌታችን የኃጢአታችንን ዕዳ ከከፈለ በኋላ በከፈለው ዕዳ ያመጣውን እቅና ሰላም ስለኛ ያስገኘ ጌታ መሆኑን ያሳየናል። ከዚህ የተነሳ የጌታ ቃል ሲናገር እንዲህ ይላል፣ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። አያችሁት? በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ካለ በኋላ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔርም ክብር ተስፋ እንመካለን። ሮሜ ምዕራፍ 5 ከቁጥር 1 እስከ 2። ሐዋርያው ከጸደቅን የሚለው የመጽደቂያው ምክንያትና መሰረት ምስጢሩ ምንድን ነው? ቃሉ እንደሚናገረው ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁን እንግዲህ አሁን በደሙ ከጸደቅን በርሱ ከቁጣው እንድናለን ይላል ሮሜ ምዕራፍ 5 ከቁጥር 8 እስከ 9። የጌታ ደም የመጽደቂያ ምክንያት ነው። ከኩነኔ መዳኛ ከፍርድ ማምለጫ የጌታ ኢየሱስ ክርስቶስ ደም በቂና ከበቂም በላይ ነው። እስራኤል የግብጽን በኩር ሁሉ ከፈጀው የሞት መቅሰፍት በእንስሳ ደም ከዳኑ የእግዚአብሔር ልጅ ባፈሰሰው ደም እንዴት ይልቅ እኛ እንጸድቅ? ይህንን የጸጋ መሰረትና ምክንያት ተደግፎ ሐዋርያው ሲናገር እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። በእግዚአብሔር ዘንድ ሰላማችን የሚያዘው በጌታ በኢየሱስ ክርስቶስ እንደሆነ ያስተምራል። ውድ ወገኖቼ ስለሆነም በእግዚአብሔር ፊት የሰላማችን ዋስትና ጌታችን ኢየሱስ ክርስቶስ ነው። እኛና እግዚአብሔር የሰላም ህብረት፣ የሰላም አንድነት፣ እግዚአብሔር አባታችን እኛ ልጆቹ ሆነን የመንግስተ ሰማያት ዜጎች ሆነን ለመኖር ምክንያታችን ሰላማችንን ያዘልን ያስገኘልን ኢየሱስ ነው ይላል። ይህ እንዴት ሊሆን እንደሚችል የወንጌሉ እውነት ልብ ብሎ ማድመጥ ብቻ ነው። እንዲህ ይላል፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል፣ በእግዚአብሔርም ክብር ተስፋ እንመካለን ይላል። ውድ አድማጮች ጌታችን ደሙን አፍስሶ ስለ እኛ አሁን በሰማይ የሚታይበት ጉዳይ በእርሱ የቆምንበትን ጸጋ ለማስገኘት ለማስጠበቅ ኢየሱስ ዋስትና መሆኑን የወንጌል እውነት አይናገርምን? እንግዲህ ውድ አድማጮች የጌታን ቃል አስተውሉ። ጌታችን የመረቀው መንገድ ወደ ሰማያዊቱ ቅድስት የሚያስገባውን መንገድ ነው። ይህ መንገድ የተመረቀው በደሙ ነው። ጌታችን በደሙ መረቀ የተባለው መንገድ ወደዚች ቅድስት የሚያስገባውን መንገድ እኛ እንድንገባበት ካፈሰሰልን ከጌታ ደም የተነሳ ድፍረት ኖሮን እንድንገባ ለማድረግ የተደረገ እንደሆነ እናያለን። ውድ አድማጮች ኢየሱስ በደሙ የቅድስትን መግቢያ መንገድ የመረቀው በደሙ ስለሆነ እኔ መንገድ ነኝ ያለው ለዚህ እንደሆነ የእግዚአብሔር ቃል ያስተምራል። ያለ ጌታ ደም ማንም ወደ አብ መግባትን አያገኝም። ለምን? ወደ አብ የመግቢያው መንገድ የተመረቀው በኢየሱስ ደም ነውና። ምክንያቱም መንገዱ ያለ ጌታ ደም ሊገባበት የሚችል በወንጌል በብሉይም ሆነ በአዲስ ምንም አይነት ትምህርት ሐዋርያቶች፣ ነቢያቶች አስተምረው አያውቁም። እርሱ በደሙ ያስመረቀውን መንገድ ላይ ደግሞ አሳላፊ ነኝ የሚል ማን አለ? እኔ የበጎች በር ነኝ ጌታ ብሏልና ማንም በዚያ መንገድ ላይ አሳላፊ ሆኖ ሊቀውም ከጌታ ከኢየሱስ ውጪ አይችልም። ውድ አድማጮች ልብ በሉ፣ የጌታ ቃል ምን እንደሚል፣ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን። ይህ ደም የተመረቀው እንድንገባ ነው። ኢየሱስን በመታመን በሚገኝ ድፍረት፣ ኢየሱስን በማመን በሚገኝ ድፍረት፣ በደሙ በኩል በተመረቀልን በስጋው መስዋዕትነት በተመረቀልን በዚህ በሕያው መንገድ እንገባለን። አሁን የሚያስፈልገው ፍቺ ሳይሆን የአምላካችን ቃል በእግዚአብሔር ፍርሃት ሰምቶ አሜን አምላኬ ሆይ አመሰግናለሁ ስለዚህ የተመረቀ መንገድ ማለት ብቻ ነው። ጌታ ኢየሱስ የመረቀው መንገድ አዲስ መንገድ ነው። መንገዱ ሕያው መንገድ ነው። መቼም የጌታ ቃል የሚናገረው መንገድ ሰው በእግሩ የሚሄድበት ጎዳና ነው ብለን እንደማናስብ አስተዋይ ልቡናችሁን እተማመናለሁ። ውድ አድማጮች መንገዱ ጌታችን ካልሆነ ለመሆኑ ወደ እግዚአብሔር የሚወስደን መንገድ ብለን የምንለው ማንን ሊሆን ይችላል? መላእክት መንገድ ሊሆኑ ይችላሉን? ጻድቃን ሰማዕታት መንገድ ሊሆኑ ይችላሉን? በክርስቶስ ኢየሱስ ክርስቲያን ተብላችሁ በክርስቶስ ኢየሱስ ክርስቲያን ሆናችሁ መኖር የምትሹ ሁሉ ስሙኝ። ኢየሱስ እንኳን ለሰው ልጆች ለመላእክትም መሰላላቸው እንደሆነ የእግዚአብሔር ቃል ይናገራል። በዮሐንስ ምዕራፍ 1 ቁጥር 52 ላይ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለ ኢየሱስ። ክብር ለስሙ ይሁን። ጌታችን ይህንን ከማለቱ በፊት የእስራኤል ነገድ አባት የሆነው ያዕቆብ በራእይ ይህንን ተመልክቶ ነበር። በዘፍጥረት 28 ቁጥር 12 ላይ ህልምም አለመ፣ እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበት ይወርዱበት ነበር ይላል። ለመሆኑ መላእክቶቹ የሚመላለሱበት መሰላል ኢየሱስ ክርስቶስ ራሱ እንደተናገረው እርሱ እንደሆነ የማያምን ማን አለ? ይህንን ማመን ካቃተን ሃይማኖታችን በእኛው ጉጉ ጥብቅ በሆነ እይታና አስተያየት ላይ የተመሰረተ እንጂ በአምላካችን ቃል ላይ የተመሰረተ አይደለም ማለት ነው። ውድ ወገኖቼ ቅን ልቡናችሁን እግዚአብሔር እንዲያነቃቃላችሁ ጌታን እየታመንኩ በወንጌል ቃል እመክራችኋለሁ። ጌታችን ለመላእክቱ መንገዳቸው እንዴት ሊሆን ይችላል ተብሎ አይጠየቅም። ጌታችን የሚያውቀውን ነገር ለእኛ ተናግሯል። የእኛ ድርሻ እርሱን ማመን ብቻ ነው። ሐሰትን የማያውቀው የታመነና እውነተኛ ምስክር ነኝ ብሎ በራእይ ስለ ራሱ የተናገረው የጌታችን ምስክርነት ከማንም ትምህርትና ትርጉም ይበልጣል። የመንገድ ነገር በመንፈሳዊ ነገር ትልቅ ጥያቄ ነው። እንኳን የሰማዩንና የምድሩን መንገድ ያለ በቂ መረጃ መጓዝ አይቻልም። የተባረኩት የጌታ ደቀ መዛሙርት ይሄ ጉዳይ አሳስቧቸው ስለዚህ መንገድ ጌታችንን እንደጠየቁት እናያለን። በዮሐንስ ወንጌል ምዕራፍ 14 ላይ ስንመለከት ልባችሁ አይታወክ በእግዚአብሔር እመኑ በእኔ ደግሞ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ። ከዛ በኋላ ይህን ሲላቸው መሄዴ ነው ሲላቸው ኢየሱስ አሳሰባቸው። ወደምሄድበትም ታውቃላችሁ መንገዱንም ታውቃላችሁ ሲላቸው ቶማስ ጌታ ሆይ ወደምትሄድበት አናውቅም እንዴት መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም አለው። ለመሆኑ ክርስቲያን ነኝ ብሎ ኢየሱስ ክርስቶስ በአባቱ ተልኮ ወደዚህ ዓለም እንደመጣ የማያምን አለ? እኔ አላምንም። ደግሞም ጌታችን ወደዚህ ዓለም እንደመጣ ተመልሶ ስለመሄዱ እንደሚናገር የሚክድ አለ? አይመስለኝም። ውድ አድማጮች ይህ መምጣቱንና መሄዱን አስመልክቶ የተናገረው እንዴትስ መንገዱን እናውቃለን በማለት ቶማስ እንዲጠይቅ ግድ ያለው ጉዳይ እንደሆነ እናያለን። ውድ አድማጮች የቶማስ ጥያቄ ስለመሄድ የሚናገር አይደለምን? ጌታችን ከነርሱ ተለይቶ ስለመሄዱ የተናገረው ሐሳብ አሳስቧቸው የጠየቁት ጥያቄ ነው። እንግዲህ እውነቱ ይህ ከሆነ ጌታችን እኔ መንገድና እውነት ነኝ ያለው ወደሚሄድበት የሚወስደን ወደ ደረሰበት የሚያደርሰን እርሱ መሆኑን ለማሳየትና ስጋታቸውን በተስፋ ለመተካት የሰጠው መልስ በዚህ ክፍል የሚካድና በተለየ ትርጉም የሚታይ ሊሆን አይችልም። ቶማስ ጌታን የምትሄድበትን መንገድ አናውቅም ነው ያለው። ጌታችን የሰጠው መልስ እኔ መንገድና እውነት ሕይወት ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም በማለት ነበር። እንግዲህ ጌታችን ለደቀ መዛሙርቱ ወደ አባቱ የሚወስደው መንገድና እውነት እርሱ መሆኑን መናገሩ በምንም በሌላ መልክ ልናየው አንችልም። የምስጢረ ሥላሴን ትምህርት አዛብተን በኢየሱስና በአብ መካከል ያለውን የአካል ልዩነት አደባልቀን አብንና ኢየሱስን ቀላቅለን የአካል ልዩነታቸውን አምታተን የኢየሱስን መንገድነት ዋጋ ለማሳጣት በተሳሳተ ትርጉምና አመለካከት የኢየሱስን መንገድነት ለማስካድ የሚደረገው ጥረት ትልቅ ትልቅ ስህተት ነው። ውድ አድማጮች፣ ኢየሱስ ክርስቶስ ወደ አብ የሚያመጣ መንገድ ነው የሚለው ገሃድ የሆነው የጌታ ቃል በምንም አይነት ትርጉም በማንም ዋጋ ሊያጣ አይችልም። ክብር ለእግዚአብሔር ይሁን። ውድ አድማጮች፣ ከላይ እንዳነበብኩላችሁ ለያዕቆብ መላእክቶች የሚወጡበት መሰላል ሆኖ በራእይ የታየው ደግሞም በወንጌል በሰው ልጆች ላይ መላእክቶች ሲወጡና ሲወርዱ ታያላችሁ በማለት የተናገረው ጌታችን ኢየሱስ ክርስቶስ እርሱ ራሱ እኛንም ወደ አብ የሚያገባን መንገዳችን ነው። ያለ እርሱ ወደ አብ የሚያስገባ መንገድ የሚሆነው ማን ሊሆን ይችላል? እሱ ካላስገባ ወይንስ መንገዱን ያለ ኢየሱስ ክርስቶስ እናውቀዋለን ልንል ይሆን? ከኔ በቀር ወደ አብ የሚመጣ የለም የሚለው ትርጉም የማያስፈልገውን የጌታን ቃል ጥለን ለፍጡራን አማላጅነት ክፍት የሥራ ቦታ ልንፈልግላቸው ስንታገል ጌታን ሐሰተኛ ፍጡራንን እውነተኛ ማድረጋችን አይደለምን? ኢየሱስ እንደ ቃሉ እርሱ መንገድና እውነት ሕይወትም ነው። ጌታችን ለመላእክቱ መውጫና መውረጃቸው የሰማይ መሰላል እንደሆነላቸው ለእኛ ለሥጋ ለባሾች ኢየሱስ መንገድ መሆኑ ችግሩ ምን ላይ ነው? አሁን ከላይ በጌታችን ቃል እንዳሳየዋችሁ ኢየሱስ ክርስቶስ በበደላቸውና በኃጢአታቸው ከእግዚአብሔር ተለይተው ለነበሩ ለሰው ልጆች ወደ መንግሥተ ሰማይ የሚያስገባ የመረቀላቸው መንገድ እንዳለ ወንጌሉ ሲናገር አሰምቻለሁ። ይህ መንገድ ተመርቆ የተከፈተ መንገድ ነው። ይህ መንገድ ሕያው መንገድ ነው። ይህ መንገድ ኢየሱስ ክርስቶስ ነው። ሕያው የሆነ መንገድ ወደ አብ መውጫና መግቢያ ኢየሱስ ካልሆነ ማን ሊሆን ይችላል? ከቅዱስ ቃሉ እንደምንረዳው መላእክቱ ለሚልካቸው ተልእኮ የበቁ እንዲሆኑ የሚያደርግ ባህሪ የሰጠ ነፋሳትና እሳት እያደረገ የሚልካቸው ደግሞም የሚወጡበትና የሚወርዱበት መሰላላቸው የሆነው ጌታችን ኢየሱስ ነው ከተባለ ለእኛማ እርሱ መንገዳችን የመሆኑ ምስጢር ውድና እጅግ የከበረ ነው። ይህ ተጥሎ ይህ ተክዶ ወንጌል የለም፣ ሃይማኖት የለም፣ ክርስትና የለም። ሐዋርያቱ መንገዱን አናውቅም ካሉ ከኢየሱስ ሌላ ወደ እግዚአብሔር የሚያስገባን መንገድና እውነተኛ ነኝ ብሎ ማን ሊሰለፍ ይችላል? ደግሞ መላእክቱ እርሱ መውጫና መውረጃ ከሆነላቸው የእርሱን መንገድነት ክደን ማንን የትኛውን መልአክ መንገድ እንዲሆንልን እንመርጣለን? መቼም ሃይማኖት በእግዚአብሔር ቃል እንጂ በሰው ፍቺና ትርጉም ካልሆነ እንደ ቃሉ እንሄድ ካልን ኢየሱስ ዛሬም መንገድና እውነት ሕይወት ነው። በእውነትም ከእርሱ በቀር ወደ አብ የሚመጣ ማንም የለም። ይህንን የወንጌል እውነት የተጣላ ትምህርትም ሆነ ስብከት ማመን መንገድና እውነተኛ ነኝ ካለው ከኢየሱስ የሚለያይ መሆኑን ማስተዋል አለብን። ኢየሱስ ጌታ ነው። ያለ ጌታ ያለ ኢየሱስ ክርስቶስ ማንም ሰው ወደ አብ የሚገባ የለም። ክብር ለስሙ ይሁን። ኢየሱስ ክርስቶስን ዛሬ ወደ ውስጣችሁ እንዲገባ አምናችሁት እንድትድኑ ከፈለጋችሁ ጌታ ኢየሱስ ክርስቶስ ሆይ እነሆ እንደጠየቅክ እንደጋበዝ ልቤን ከፍትልሃለሁ፣ ና ወደ እኔ ግባ፣ መቅደስ አድርገኝ፣ ወደ አብ መግቢያ መንገድ ሁንልኝ ብንለው ኢየሱስ ክርስቶስ ከአባቱ ጋር ያስታርቀናል። ደግሞም ከእግዚአብሔር ጋር አባትና ልጅ አድርጎ ያኖረናል። በውስጣችን በመንፈስ ቅዱስ እያደረ የእግዚአብሔር ልጆች አድርጎ በመንፈስ ቅዱስ እየመራ ሊያኖራን ይችላል። የጸጋ ሁሉ ምንጭና ምክንያት ኢየሱስ ነውና ክብር ለስሙ ይሁን። በኢየሱስ ክርስቶስ ስም አሜን።